ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ያ ቤተሰቦች እንግዲህ በደፈናው ነው ይህን ነገር አረግ አታደርግ ነው ይሆናል አይሆንም ነው እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ሶርቴት ደግሞ ሲሄዱ ኤቪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያ ያሉ ገባሽ እንዴት ኢንተራክት እንደሚያደርጉ ወላጆቻቸው ጋር ሁሉም ነገር ደግሞ ሲያደር መረዳት
ሀገራችን የሚወጡ ኢትዮጵያውያን ቁጥር እየጨመረ መሆኑ ይገለጻል። በውጭ ተወልደው የሚያድጉ ልጆች ቁጥርም በተመሳሳይ እየጨመረ ስለመሆኑ እየተነገረ ነው። ልጆችን በውጭ የሚያሳድጉ ወላጆች የሚገጥሟቸውን ተግዳሮቶች የተመለከተ መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችን የሚያዘውን መሰናዶ ሀብታሙ ስዩም ይመራለው። ብርሃን ኃይሉ ደግሞ የምስልና ድምጽ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ምክንያቶች ከሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሆኑ ይገለጻል። በውጭ ተወልደው የሚያድጉ ልጆችም በተመሳሳይ ቁጥራቸው እየበዛ መሆኑ ይነገራል። ወላጆችም የመጡበትን ኢትዮጵያዊ ባህል፣ እሴትና ሃይማኖታዊ አስተምሮትን በሚያንጸባርቅ መንገድ ልጆቻቸውን ለማሳደግ ጥረት ማድረጋቸው አልቀረም። ሆኖም ባለሙያዎች እንደሚሉት ይህ ሁኔታ በአመዛኙ በወላጆችና በልጆች መካከል ክፍተትን በመፍጠር ልጆችን እስከ ራስ ማጥፋት የሚያደርስ ድባቴ ውስጥ ይከታቸዋል። ልጆችን በውጭ ሀገር የሚያሳድጉ ወላጆች የሚገጥሟቸው ተግዳሮቶች ዙሪያ ስመኝሽ የቆየ ባለሙያዎችንና ወላጆችን አነጋግራለች። በቀጣዩ ዘገባ ተካቷል።
የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች።
ስለ ሁሉ ነገር ኦፕነን በጣም እናወራለን። ብዙ ምንም የምንደባበቁ ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበር። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና ብቲ፣ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት፣ ግን እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን።
አሁን በመርሰር ዩኒቨርሲቲ የሕክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋለጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች።
ወይ ተይ ይበዛል አታስቢው ነው የምትባለው።
ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው?
ስሊፕ ኦቨር አይቻልም። አንዳንዴ ውሽ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ፣ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከ16-15 ዓመት በኋላ ገባኝ ምክንያታቸው እንደሚከት በቃ እናቴን ሳወራት ትነግረኛለች። አይ ላንቺ ብዬ ነው ላንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችሽ ጋር ካልተግባባች እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ፣ ግን ሳድግ በቃ አንደርስታንድ አደረኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ።
ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ ማህሌት በለጋ እድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ መጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል።
በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከሚችስ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው። ቢከስ ሰውነታቸውም የተለወጠ ነው። ድገት አለ በጣም ኪሪየስ ናቸው ነው የኛ ቤተሰቦች እንግዲህ በደፈናው ነው ይሄን ነገር አረግ አታደርግ ነው ይሆናል አይሆንም ነውና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይና ልጆቹ ደግሞ በአንድ ሳይድ ሶርቴስ ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያሉ ገባሽ እንዴት ኢንተራክት እንደሚያደርጉ ወላጆቻቸው ጋር ሁሉም ነገር ደግሞ ሲያገር መረዳት በቃ ትምህርቱም አመሰራረቱ ክሪኩለም ሁሉ ነገር ጥያቄ እንድጠይቅ የሚገፋፋሽ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈልጉ ይመስላቸዋል እና ሶ ብዙ ዲፕሬሽን አለ።
በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ህግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል።
ያፈሚጅስ ዲፕረስድ ነኝ ቢልሁን ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም ወይ መንፈስ መንፈስ ነው የሚባለው በቃ ምንም ወላጆቻቸው አይረዱትም ልጆቻቸው ደግሞ በዛ ልክ በቃ ራሳቸው ነው የሚያሳድጉት ማለት ትችላለች። ሁሉን ነገር ተሸክመው ወላጆቻቸው ነው ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉት ሁሉ ማድረግ ይችላሉ እና አንዳንዴ በቃ ይበዛባቸው ደግሞ የማይሆን ውሳኔ ላይ ይደርሳሉ ማለት ነው።
ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሐሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል።
ልጆቹ አማርኛም በደንብ አይችሉም ወይ ትግርኛም በደንብ አይችሉም፣ እንግሊዘኛ ነው የሚችሉት፣ ወላጆቻቸው ደግሞ አይችሉም እንግሊዘኛ በደንብ። ብዙ ጊዜ ትንሿ ችግር ጎልጎልታ ወይ ትናንሽ ነገር ተጨማምሮባት በጣም ትልቅ ችግር ይሆናል ለእነዚህ ልጆች እና ብዙ ጊዜ አጋጥሞናል። ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይርቃሉ ሲያውቁት። ኦቨር ታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው፣ ወላጆቹም ወላጆቻቸውም ልጆቻቸውም እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። አዎ እንግዲህ ኢትዮጵያ ብር ለመላክ እንዲሁ ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር የሚችላል። በጣም ከባድ ነው፣ አንድ መልስ ያለው ነገር አይደለም።
መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቄያታለሁ።
ልጆቹም ወላጆቹም መግባባት አለባቸው፣ መስማትም አለባቸው። ሁልጊዜም እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይሄን ነገር ካልኩ ወይስ እንደዛ አይባልም ከተባልኩ በቃ እደብቃለሁ ስሜቶችን። ግን ዝም ብዬ ፍሪሊ ማውራት ስለምችል ቤት ውስጥ በቃ እናወራለን። ይሄ ትክክል ነው አይን እንደዚህ ይመስለኛል ስንባባል እንግባባለን ሁለታችንም።
እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው።
ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስጋቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ ጊዜ መስጠት አለብሽ። እንደዚህ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ። አለመነጋገር ኮሚኒኬሽንን በቃ እየሞተ ይመጣል እና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል።
ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት 8 ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከ3000 በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች።
ቀስ ብለሽ ኤክስፕሌን ብታደርጊ ድምጽሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል።
ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ማያሎጂ መሰረቱን በይነ መረብ ላይ ያደረገ የትምህርት ተቋም ነው። ተቋሙ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን ሙያዊ ክህሎቶች በቀልብ ሳቢ ምስሎች እያደራጀም ያቀርባል። በተጨማሪም በተለያዩ ዘርፎች መምህራንን እየጋበዘ ከቀለም ትምህርት የተሻገረ ተጨባጭ ክህሎትን ለማጋራት እየጣረ ይገኛል። የመረጃ ቴክኖሎጂ ባለሙያ ከሆነው የተቋሙ ኃላፊ ምስክር አዳነ ጋር አጭር ቆይታ አድርገናል።
ከልጅነት ጀምሮ ሶፍትዌር ኢንጂነሪንግ ነው ትልቅ ህልም ነበረኝ።
ምስክር አዳነ እባላለሁ። የሞያሎጂ ዲጂታል ሰርቪስ ስራ አስኪያጅ ነኝ። ሞያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካሪኩለሙን አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ሞያሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪከርድድ የሆኑ ቪዲዮዎች አለ። ራሳቸውና ኳሊቲያቸውን ይጠብቋሉ። ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፒሪየንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ በምናስባቸው ኮርስ መጠን የሚሰጥበት ፕላትፎርም ነው። ሞያሎጂ ዶት ኮም ይሰኛል።
በጣም አመሰግናለሁ ምስክር። ይሄ ሞያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅቶ የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስቲ በመጀመሪያ አስረዳን።
እንግዲህ ይህን ስንጀምር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርሲቲ እንደተመረቁ ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር። ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን፣ ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለሙ ሲገባ ይሄ ነገሮች እውቀት ያስፈልግ ወይም ደግሞ ሪል ስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በስራ ዓለም የምናገኛቸው ኤክስፒሪየንሶች ትልቅ ናቸው ብለን አሰብን። ሶ ኋይናት ይህንን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ 250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ አዳፕት አድርጎ ሊሆን ይችላል መማር ይቻለው ብለን አሰብን። ስለዚህ ለምድ ይህን ማንጀመረው አለን ሲስተሙ ላይ ባክግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጥን፣ ከእነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቅን ማለት ነው። የዚህን ሰዓት ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ችለናል ማለት ነው።
ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምህራኖችን የምትመርጡበት መስፈርት አላችሁ ወይ?
ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥራ ነው። ስለዚህ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አስበነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ የምንሰራው ነገር ከተባርበት የተለየ ነው። የተለየ በፊልድ ነው። ኢቨን ያጠና ነው ሌላ ነው፣ የምንሰራበት ሌላ ነው። ኢቨን የተማርንበት ፊልድ ላይ እንኳን የምንሰራ ኤክስፒሪየንስ የምናደርጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ ሞያሎጂ ዶት ኮም ላይም ገብቶ ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት እስከ አስር ዓመት ኤክስፒሪየንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪየንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን ስፔሻሊ የእኛ ተጠቃሚዎች ወይ ደግሞ የእኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው አብዛኛው አብዛኛው ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርት ላይ ትኩረት የማንሰጠው ተመርቄ ምን ሆናለሁ፣ ተመርቄ ምን አደርጋለሁ፣ ማንን እመስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርልድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላለሁ። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት ነው። እና የመረጥናባቸው በቃ ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላቸው እና ለኔክስት ጀኔሬሽን ደግሞ መለወጥ የሚፈልጉ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው? ወጣቶች የነሱን ከነሱ ኤክስፒሪንስ ተለምረው ተለውጠው ማየት ነው። እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው።
ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ግን እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ?
እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠብቅም። ያንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቅ ጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገና ነን ማለት እንችላለን እሱ ላይ። እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሙኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ከበፊቱ ብለን እናስባለን። ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍለ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣን ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትድ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ፣ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደግሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወተለያዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ
የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም?
እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርልድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ደግሞ ለመስራት ብቁ አይደሉም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት ነው። ስለዚህ ሞያሎጂ ደግሞ ምንድን የሚያስበው እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ በየአመቱ የምንሰማው 800-900 ሺህ ተማሪ ከ12ኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ደግሞ ወይ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያዩ ስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይም ወደ 12ኛ ክፍል የሚገቡ አሉ፣ ከዩኒቨርሲቲም ደግሞ የሚወጡ ሰዎች አሉ። እነሱም ሰዎች ተደራሽ ማድረግ ብንችል፣ እንዲሁም ደግሞ ይህን ደግሞ ቴክኖሎጂን ደግሞ ነው መጠር አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ ስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው ስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትም ቦታ ልንሆን እንችላለን። አንደኛ ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው፣ አንተም ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለ። ማለት በመጀመር በለምበር ቋንቋ የሚያስተምረ ሰው ብናገኝ፣ ጎናችን ደግሞ አካባቢዎችን ያለው ሰው ሲያስተምረ ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን፣ ለመጠየቅም እንትንላለን ማለት ነው። ስለዚህኛ ፕላናችን ወይም ደግሞ ወደ ኔክስት ደግሞ የምናስብ ምንድነው ይህንን ነገሮች በመላው አፍሪካ አውሮፓም ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው።
እጅግ በጣም አመሰግናለሁ ምስክር አዳነ። ሙያሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለ ህልማችሁ አጭር መግለጫ ስለሰጠህን በእጅጉ አመሰግናለሁ። መልካም እድል ሁሉ ግጠማችሁ።
እኔም አመሰግናለሁ በጣም።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን። በመቀጠል ደግሞ የልጆቻቸውን ችግር በመመልከት የመፍትሄ ሀሳብ የፈጠሩ እናቶች እናስተዋውቃችኋለን። የአይን ብርሃናቸውን ያጡ ልጆቻቸውን እናቶች በትብብር አንድ ገባሬ ሰናይ ተቋም መስርተዋል። በመሰረታዊ ሂደት ወቅት ታዲያ በትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህጻናት ጥቂቶች እንዳልሆኑ ለመታዘብ መቻላቸውንም ይናገራሉ። ጅምራቸውን አስፋፍተው ለበርካታ ህጻናት የእውቀት ጮራን መፈንጠቅ የሚፈልጉት እናቶች ጥረቶቻቸውን የሚደግፉ አካላትን እንደሚሹም ተናግረዋል። ኤደን ገረመው ቀጣዩን ዘገባ በጉዳዩ ላይ አሰናድታለች።
ሳራ ወልዴና ሰናይት ዮሐላ ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚጋሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐላ ወርቅ፣
ያው መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊውቸሩን ነው የምታስቢው እና ፊውቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው፣ እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደው ምን አለ ወደ ውጭ ስፖንሰር የሚያገኘኝ ሰው ባገኘው እና ይዤ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን ነው የተሰማኝ፣ በቃ አህለ ከአንድን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው እኛ እኮ ሄደን ነበር እንደዚህ እንደዚህ ግን የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። እዛ ተመልሼ ሳስበው አሁን ልጅ ከማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል እና ይሄ ልጅ መዋለ ህጻናት የሚባለው ነገር መዋል አለበት፣ እውነት ነው፣ መጫወት አለበት፣ ከልጆች ጋር መገናኘት አለበት የሚለውን ነገር ነው ያሰብኩት። እና እንዴት ነው ምናምን ስላቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባት ይችላሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው፣ ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካከት ጀምረዋል ብዙዎቹ። እንዲሁም ደህና የሚመንትን የሚሉ የሚችሉ ልጆች አሉ። እነሳሚም እድሜ ከፍ ያሉ ይችላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ ያው ሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ከወጣሁኝ በኋላ ነው በ5 ወሩ ነው አይኑን ሻውራር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ አምስተኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም፣ በምችለው በእምነቴም ሞክሬያለሁ፣ ግን የምችለውን ህክምና አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከአምስተኛ ደረጃ ወደ አራተኛ ደረጃ ሬቲናው ተለጥፎለት ትንሽውን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ ነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች።
እኛ አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን፣ በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት ስንመስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እርዳታ ድርጅት አድርገን ነው። ቪዥን የተሰማቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለሁም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላሽ ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንል ነጋገር አጠቃላይ 7 ነን። ከእነሱ ጋር ተገናኝተን ምንድን ነው ያወራ ነው፣ ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት እውቀት አላቸው። ጭንቅላታቸው የሚገርም ነው። መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይህን ድርጅት መስርተን ዛሬ ከስራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምሰራው፣ በፋይናንስ ላይ ነው የምሰራው። እኔ ራሴ ትሬድ መደረግ አለብኝ እኔ ብሬ ለማስተማር። ግን እኛ ያደረግነው ምንድን ነው፣ ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ። አሁን በተለይ ብሬልን አሁን ከነሳሚ ነው አሁን እኛም እየሰማን እንደገና አንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ፣ ቀጥታ ትምህርቱን እንትን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ የሳተፍን አይደለም።
ትምህርት ቤቱ በበጎ ፈቃደኞችና በወላጆቹ አቅም አዲስ አበባ ወደ ጆሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦
ዋናው ያለብን እኛ ችግር የቤት ክራይ እና የአስተማሪ ደሞዝ ነው የሚሸፍንልን ካገኘን እንደው መንግስትን ቢያየን ብለን የምናስበው። የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትን ቢተባበረን ከዚህ ወጪ ቢገላግለን። እኛ አሁን ሄዴክ የሆነብን ራስ ምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስት ይር ይቀጥላል ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህን ነው እየፈራን ያለ ነው። እና የኢትዮጵያ ህዝብ እንዲሰሙ የምንፈልገው ይህንን።
ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት ዮሐላወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።
እንደ ራዕይ እንግዲህ አሁን እኛ የምናስበው ልጆቻችንን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያልን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት በምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቶ ወለዱ የተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን።
ቪዥን ማየትት
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።